ይላል። ወፎች ከቆጣቸው ላይ እንዳሉ እንቅልፍ ቢይዛቸው ፈጽሞ አይወድቁም ይላል። አይታችሁ ታቃላችሁ? እና ቆጣቸው ላይ እንደዚህ ይዘው እንትኑን እንጨት ላይ ምንም ሳይወድቁ ሳይደገፉ በጀርባም በጎንም ያለ ምንም ድጋፍ እንቅልፋቸውን ይለጥጣሉ። እና ይህ የሚሆንበት ምክንያት ይላል ይሄ ሰው ሲናገር በግራቸው ላይ ካለ ካንድ ጅማት የተነሳ ነው ይላል የማይወድቁት። ወፎቹ ጉልበታቸውን አጠፍ ባደረጉበት ጊዜ ይህ ጅማት የእግሮቻቸውን ጠፍር በማቆማተር እንደ ብረት ድርቅ ባለ ሁኔታ የቆሙበትን ስፍራ ጥብቅ አድርገው እንዲይዙ ያደርጋል። ጉልበታቸው ካልተዘረጋ በቀር የቆሙበትን ስፍራ ጨምድዶ የያዘው ጥፍራቸውን ጨርሶ አይላቀቅም። ይህ በመሆኑ የታጠፈው ጉልበታቸው እግሮቻቸው የቆሙበትን ስፍራ እንዳይለቅ በማድረግ ሙጥኝ ብሎ ይይዛል። ይህንን ምሳሌ የጻፈው ጸሐፊ ከዚህ ጋር በማያያዝ እንዲህ ይላል፣ ይህ ሁኔታ አንድ ክርስቲያን የቆመበትን ስፍራ እንዳይለቅ የሚያደርገው የኃይሉ ምስጢር ምን እንደሆነ አያሳይምን? ይላል። ዳንኤል ይህንን እውነት አድርጎ አይቷል። በባዕድ አገር በአሕዛብ መካከል እምነቱን በሚያስጥል ክፉ ነገር በተፈተነበት ሰዓት እግዚአብሔርን የያዘበት አያያዝ እንዲጥል የሚያደርገው ነበረ። ነገር ግን አልለቅም በማለት አሻፈረኝ አለ። ሌሎች ሲንገዳገዱ እርሱ የጸናው የጸሎት ሰው ስለሆነ ነው። የታጠፈ ጉልበት ምን አይነት ኃይል እንዳለው ያሳያል ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ የአማኞች ጸጋ የምናገኘው ምህረትም የምናገኘው ወደ እግዚአብሔር ጸጋ ዙፋን ፊት እየቀረብን ነው። እስኪ ለአንድ አፍታ በአይምሯችሁ ውስጥ ይህንን የማነብላችሁን ቃል እንድታስቡት ፈልጋለሁ። እና ቆመን እናነባዋለን፣ በእግዚአብሔር ፊት ይህን ቃል እናስባለን። ሁልጊዜም እንደምናገረው ወገኖች፣ የእግዚአብሔር ቃል ሲነበብ እግዚአብሔር ምን ያረጋል? ይናገራል። ሰባኪ ሲሰብክ አይደለም እግዚአብሔር የሚናገረው፣ እግዚአብሔር የሚናገረን የእግዚአብሔርን ቃል ስናነብ ነው። በዕብራውያን መጽሐፍ ምዕራፍ 4 ላይ ቁጥር 14 ጀምሮ ያለውን ቃል እስቲ ለራሳችሁ ይሄ ነገር እኔ አደርገዋለሁ ወይ፣ በዚህ በእግዚአብሔር ቃል የተመከረ በዚህ በእግዚአብሔር ቃል ላይ የተደገፈ በዚህ በእግዚአብሔር ቃል መሰረት የምኖረው ህይወት አለኝ ወይ ብለን ራሳችንን እንጠይቅ። ምን እንደሚጎልብን ከምን የተነሳ እንደሚጎልብን ለማየት ይረዳናል። እንግዲህ ቁጥር 14 ጀምሮ እስከ 16 ነው የማነበው። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን ጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል እግዚአብሔር ቃል። የእግዚአብሔር ስም የተባረከ ይሁን። ምን ይላል እግዚአብሔር ቃል? እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። ክብር ለእግዚአብሔር ይሁን። ምንድን ነው የምንቀበለው? ምህረት እንቀበላለን። ሌላ ምን እንቀበላለን? ጸጋ እንቀበላለን። ጸጋ ለብዙ ነገር ነው የምንቀበለው። ለተቸገርነው መከራ ለምንቀበለው ብቻ ሳይሆን ለምቾትም ጸጋ ያስፈልጋል። ያገኘነውንም በአግባብ ለመኖር የእግዚአብሔር ጸጋ ያስፈልጋል። እግዚአብሔር መልካም ነገር ለምነነው የሰጠንንም ደግሞ በትክክለኛ ሕይወትና መንገድ ለመኖር እንድንችል ጸጋ ያስፈልገናል። ስለዚህ ይህንን ምህረትና ጸጋ፣ እነዚህን ሁለት ትልልቅ ነገሮች ለማግኘት እንድንችል ወደ እግዚአብሔር ጸጋ ዙፋን በምን እንቅረብ? በእምነት እንቅረብ ይላል። ይህን እናደርጋለን ወይ? እነዚህን ሁኔታዎች እግዚአብሔር እንድንመለከት ይርዳን። ክብር ለእግዚአብሔር ይሁን። እንጸልይ። ጌታ አምላክ ሆይ፣ በእውነት እግዚአብሔር አምላካችን እኛም እንደነ ዳንኤል ጉልበታችንን እጥፍ አድርገን በፈተናም ቢሆን በመጮት ተከብረንም ስልጣንም ባገኘንበት ቦታ ቢሆን በተዋረድንበት ሁሉ ጌታ ሆይ ካንተ ካምላካችን ምህረትና ጸጋ የምናገኝበትን ይህንን የጸጋን ዙፋን ችላ እንዳንል እንድትረዳን ጸልያለን። እግዚአብሔር ሆይ የኛ ቋጠሮ ጎዶላችን ያገኘነውን ነገር በትክክል ተጠቅመን ለመኖር መቻላችን የተሳካውም ያልተሳካውም ህይወታችን ሁሉ ጌታ ሆይ አምሮብን ተሳክቶልን ደስ ብሎን የምንኖረው ካንተ በመንቀበለው ምህረትና ጸጋ እንደሆነ እናስተውላለን። አቤቱ እግዚአብሔር ሆይ በእምነት ሙላን። ዛሬ ያለን ነገር አታለን አማራጮች አታሉን። ይሄን ባደርገው ይሄ ይሆናል ብለን በኑሮ የተጠመድንበት መጠመድ እግዚአብሔር ሆይ ወዳንተ መቅረብን እንዳሰረሳን እንድትረዳን ጸልያለን። አቤቱ ወደ ጸጋ ዙፋን ፊት ቀርበን የሚረዳንን የታመነውን ሊቀ ካህን ኢየሱስን ልብ እንድንለው እርዳን። እግዚአብሔር አምላካችን ሆይ ወዳንተ ቀርቦ በትህትና አንተን አምኖ አንተን ፈልጎ ጌታ ሆይ የሚፈልገውን ያጣ ሰው የለም ጌታ ሆይ ይህን ድል ስጠን ጌታ ሆይ ይህንን ጸጋ ለዚህ ቤተ ክርስቲያን አብዛ። በዚህ መካከል ያሉ ወገኖች ይህንን ቃል ሲሰሙ ጌታ ሆይ በፊትህ መሆንን ስጣቸው። እግዚአብሔር ሆይ አንተን መሻትን የመሰለ ነገር የለም። አንተን ለምነው ፊትህን ፈልገው የጎደለባቸው አንድም ነገር የለም። ቅዱሳን ሁሉ ጌታ ሆይ በብዙ ሰልፍና መከራ ሁሉ ያለፉ በህይወታቸው ያለፈው የሚያስደንቀን ታሪክ ሃይማኖታችንን የሚቀሰቅስ የሚያጽናና ነገር ሁሉ የተገኘው ጌታ ሆይ ከዚህ እግዚአብሔር ሆይ የተነሳ ነው። ፊታቸውን ወደ አንተ በማቅናት ልባቸውን በፊትህ በማፍሰስ እግዚአብሔር ሆይ የተቀበሉት ጸጋ እንዳኖራቸው እናያለን። ለእኛም ይህንን እድል ስጠን። ክብር ሁሉ ለስምህ ይሁን በኢየሱስ ክርስቶስ ስም አሜን። ስለ ጸሎት እንግዲህ ስንማር እግዚአብሔር ቤቴ ጸሎት ቤት ይባላል ብሎ ያለውን የጸሎት ቤት ነው ያለው የማደሪያውን ስርዓት እንድንመለከት አስበን ነበረ። በሚልኪያስ ላይ ባለፈው እንዳሳየዋችሁ በመሰዊያዬ ላይ እርኩስ እንጀራ ታቀርባላችሁ እናንተም ያረከስን በመንድን ነው ብላችኋል የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውር መስዋዕት ስታቀርቡ ይህ ክፉ አይደለምን? አንካሳውን የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃ አቀርብ በእውኑ ባንተ ደስ ይለዋልን ወይስ ፊትህን ይቀበላልን እያለ እግዚአብሔር ሲወቅሳቸው እናያለን። የእስራኤል ህዝብ ይህንን ሁኔታ ተመልከቱት ሲመለከቱት እንዴት ባለ ሁኔታ ከእግዚአብሔር ጋር እንደተጣሉ እናያለን። እግዚአብሔር የተመሰገነ ይሁን። ጌታ ስለዚህ እግዚአብሔር ቤቱ የጸሎት ቤት ነው ያለው ማደሪያው ስርዓት እንዳለው እናያለን። እስራኤላውያኖች ዘው ብለው የሚገቡበት የፈለጉትን ነገር የሚያደርጉበት ቤት አይደለም። በዚያ የሚቀርበውን መስዋዕት ኳሊቲውን፣ አይነቱን፣ ጥራቱን ሰዎችም ደግሞ እንዴት እንደሚያቀርቡት ሞቲቫቸውን ውስጣቸውን ይመለከታል። ሰሞኑን የነዚህን ሁኔታዎችን በማሰብ ብዙ ማነበው የብሉይ ኪዳን መጽሐፍ አለና እስራኤላውያኖችንም እግዚአብሔር የሚሰጣቸው መስዋዕት ይዘው ሲቀርቡ በሱ ፊት እንደሚሆኑ ነው የሚነግራቸው። በፊቴ ነው የሚላቸው፣ በፊቴ እያለ ነው የሚነግራቸው። ስለዚህ ጌታ ኢየሱስ ክርስቶስም አላደለም ሲያስተምርም ስንመለከት ሲያስተምራቸውም ቤቴ ለሕዝቦች ሁሉ የጸሎት ቤት ይባላል ተብሎ አልተጻፈምን ይላልና ጸሎት የሚካሄድበት ልመና የሚካሄድበት የእግዚአብሔር ቤት የሌቦች ዋሻ መሆኑን እያየ ጌታ ኢየሱስ ክርስቶስ ሲያስተምርም እናያለን። በመጽሐፍ ቅዱስ ላይ ስንመለከት እግዚአብሔር የሚሰራበት ቤቴ ብሎ የሚለው የመጀመሪያው ኦሪጂናል ቤተ መቅደስ ንጉሥ ሰለሞን ከእንትን ከማረጉ በፊት ቤተ መቅደሱን በቋሚነት በኢየሩሳሌም ከመስራቱ በፊት ሙሴ ከግብጽ ምድር ይዟቸው ሲወጣ እንደምታዩት እስራኤላውያኖች በሩ ያለው በስተ ምስራቅ በኩል ነው የሚከፈተው። ቤተ መቅደሱ ጀርባው በስተ ምዕራብ በኩል ነው። ሰሜን ደቡብ አለ እና ዙሪያውን በምስራቅ በሰሜን በደቡብ እስራኤላውያኖች በቤተ መቅደሱ በእግዚአብሔር ማደሪያ በጸሎቱ ቤት መካከል ነው ያለው እነሱ መካከል ነው ያለው እና ተመልከቱት ይሄ ስዕሉ እንደሚያሳየው ያንዳንዱ ሁኔታ የራሱ ፍርአት አለው አሁን አሮ አሮንጓዴው አሮ የሚያሳየውን سنመለከት በዛ ውስጥ ምን እናያለን የቤተ መሰዋው ያለው እዚህ ላይ እንደሆነ ነው የምናየው ገና ሲገባ አንድ አይሁዳዊ ሰው በሚገባበት ጊዜ አይሁዳዊ ሆነ ሰው ሲገባ በዚህ በኩል ነው የሚገባው ከለሩን ልቀየርላችሁ እንትን ለማሳየት እንዲችል በዚህ በኩል ነው አይሁዳውያኖቹ የሚገቡት እና እዚህ ጋር ስትመጡ የምታዩት የመጀመሪያው ምንድነው ማለት ነው መሰውያውን ነው የምንመለከተው ከመሰውያው ቀጥሎ ያለው እዚህ ጋር የምንመለከተው የመታጠቢያው ሰን ይለዋል መጽሐፍ ቅዱሳችን ቤተ መቅደሱ ያለው እዚህ በዚህ ባጥር ግቢ ውስጥ መሃል ላይ ነው ከላይ የደመናው የምትመለከቱት የእግዚአብሔርን ክብር ነው የሚያሳየው የእግዚአብሔር ክብር ከላይ ሲወርድ ነው የምንመለከተው ስለዚህ አይሁዳውያኖች ወደዚህ በሚመጡበት ጊዜ ምንም እንኳን በዚህ በቤተ መቅደስ ውስጥ እዚህ መግባት ባይችሉም ይሄ ቅዱስ ስፍራ ነው ይሄ ቅድስተ ቅዱሳን ነው እዚህ ጋር ያለበት ቦታ እዚህ መግባት ባይችሉም አይሁዳውያኖች በውጪ ሆነው እዚህ መስዋዕት በሚያቀርቡባቸው ጊዜያቶች በዚህ መስዋዕት ሲያቀርቡ እነዚህ በሙሉ አይሁዳውያኖች ናቸው እዚህ አካባቢ የምታዩቸው ካህናቶች አይሁዳውያኖቹ እዚህ ነው የሚሆኑት እና ግቢው እንዳለ የእግዚአብሔር ማደሪያ ቤት የጸሎት ቤት ስለሆነ አይሁዳዊ ሁሉ እዚህ ሲመጣ ሌላ ምንም ስራ የለውም እግዚአብሔርን ለማምለክ ስለቱን ለመፈጸም ነው እና እነዚህን ሁኔታዎች እንመለከታለን ሳህኑ ይሄ የሚታጠውበት ካህናቶቹ ያለው በዚህ ስትመለከቱት የት ጋር እንዳለ ስታዩት በቤተ መቅደሱ በዚህ በአሮ ላይ እንደምታዩት ከዋናው ቤተ መቅደስ ግቢ ውስጥ ሆኖ ከመሰዊያው በፊት ነው በዚያ በሰኑ ውስጥ በመታጠቢያ ቦታ ላይ ካህናቶች እጃቸውን እግራቸውን ይታጠባሉ ካህናቶቹ ለክህነት ከመሾማቸው በፊት ሰውነታቸውን ሁሉ እንዲታጠቡ ይደረጋል ነገር ግን ወደ መሰዊያውም ወደ እግዚአብሔርም ቤተ መቅደስ በተራቸው ገብተው ለማገልገል ከመሄዳቸው በፊት ውሃ መታጠብ አለባቸው ይህን ነገር አሁንኛ سنመለከተው አሁን ብዙ እንደዚህ ታጥቦ ሰው ከውስጡ ያለው ነገር ምን ያስወግዳል ብለን አቅለለልና እንችላለን ይህን ነገር ግን አንድ አይሁዳዊ ግን ሲያረግ ከልቡ ነው የሚያደርገው በማስተዋል ነው የሚያደርገው በእግዚአብሔር ፊት ራሱን ማንጻት እንዳለበት እግዚአብሔር ቅዱስ እንደሆነ የረከሰ ነገር ይዞ በእግዚአብሔር ፊት መቅረብ እንደሌለበት ያስተውላል ፍርአት መፈጸም አይደለም እና የሚቀድሳቸው እግዚአብሔር እርሱ ራሱ ነው መስዋዕት ባያቀርቡም መስዋዕት ስላቀረቡ አይቀደሱም ስለታጠቡ አይነጹም ያ የእግዚአብሔር ፍርሃት እግዚአብሔር ጋር ሲመጡ ዝም ብሎ መውጣትና መግባት እንደሌለ እግዚአብሔር ቅዱስ አምላክ በመካከላቸው እንዳለ እንዲያው ያደርጋቸዋል ስለዚህ ንጽህናቸውን ያከናውናሉ ካህናቶቹ ሲሾሙ ስራቸውን ሲያደርጉ ይታጠባሉ ስለዚህ ቤተ መቅደሱን سنመለከት የምታዩት እነዚህን ቀደም ተከተሎች እናያለን የመግቢያው ደጃፍ አለ የናሱ መሰዊያ አለ የናስ መታጠቢያው ሰን አለ እና በውጪ ያሉት ቃዎች በሙሉ በእንጨትም ተሰርተው የነበሩት በናስ የተለበጡ ናቸው ስለዚህ የናስ የሚለው እነዚህን ሁኔታዎች ነው የሚያሳየው ያንዳንዱ ነገር ከናስ የተሰራ ነው ከውጪ ያለው እና ቤተ መቅደሱ እንግዲህ ያለው ውስጥ ነው ስለዚህ አይሁዳዊ የሆነ ሰው ወደዚህ ቤተ መቅደስ በሚገባበት ጊዜ እነዚህን ፍርአቶች ይፈጸማል ወደ ድንኳኑ سنመጣ ድንኳኑ ውስጥ እግዚአብሔር ቤተ መቅደስ ካህናቶች ብቻ የሚገቡበት የመጀመሪያው ክፍል ከዚህ ቅዱስ ስፍራው በሙሉ ያለው በየተራቸው ካህናቶች ጧትና ማታ የገቡ የታዘዙትን በሕጉ መሰረት ያለውን ነገር ያቀርባሉ በዚያ ውስጥ 3 ነገሮች ናቸው ያሉት የወርቅ መቅረዝ አለ የእጣን መሰዊያ አለ የመስዋዕቱ ህብስት ጠረጴዛ አለ ዳቦ የሚቀመጥበት እና ከዛ በኋላ ያለው መጋረጃው ከዳር እስከ ዳር የተዘጋ ነው በር የለም መሃል ላይ ክፍተት የለም ሊቀ ካህኑ ወደ ቅዱስ ተቅዱሳን ሲገባ በጥግ በኩል ነው አድርጎ እንደዚህ የሚገባው እንጂ እንደዚህ መሃል ለመሃል አይገባም ክፍተት የለው እና በአመት አንድ ጊዜ ብቻ ነው ቅዱስ ተቅዱሳን ውስጥ ሊቀ ካህኑ የሚገባው እንግዲህ የጣኑ መሰዊያ የት ጋር እንዳለ ተመልከቱ የጣኑ መሰዊያ ምንን ያሳያል ምንን ያሳያናል ጸሎትን ያሳያል አያችሁት በእግዚአብሔር ፊት ያለ ጸሎትን በእግዚአብሔር ፊት ጸሎትን የተቀመጠበትን ስፍራ እናያለን የውጪው አደባባይ መታጠቢያው ሰን ሳይታጠቡ ካህናቶች ወደዚህ መግባት አይችሉም ታጥበው ነው የሚገቡት ስለዚህ የጸሎትን ህይወት ስንመለከት ዝም ብለን ተነስተን ከእግዚአብሔር ጋር አንነጋገርም በጌታ በኢየሱስ ክርስቶስ ደም የኃጢአት መንጻትን መለማመድን ማወቅ አለብን ይሄንን ነገር ሴክሬድ በሆነ በከበረ ሁኔታ በልቡ ማስብ ሰው እግዚአብሔርን በከበረ ሁኔታ ያነጋግረዋል ማለት አይቻለም እግዚአብሔርን በከበረ ልብና በከበረ ትህትና የሚያነጋግር ሰው የእግዚአብሔርን ቅዱስነት የእግዚአብሔርን አምላክ ንጽህና መመልከት ይኖርበታል ስለዚህ መታጠቢያው ሰን ከውጪ ያለው የሚያመለክተን ወደ ጣኑ መሰዊያ ላይ ቀርበው ስራቸውን ከመስራታቸው በፊት መታጠብ እንዳለባቸው መቀደስ እንዳለባቸው በቀን ሁለት ጊዜ መስዋዕት ይቀርባል ጧት ያቀርባሉ ማታ ያቀርባሉ ከዛ በኋላ ይሄን ሁሉ መሰዊያው ላይ ሄደው መስዋዕት እንኳን ካህናቶቹ የለቱን መስዋዕት ከማቀረባቸው በፊት መታጠብ ሳይታጠቡ መስዋዕቱን እንኳን አያደርጉም ስለዚህ የመታጠቢያው ሰን በብዙ አይነት ሁኔታ ሊተረጉሙ ሰዎች ይችሉ ይሆናል ነገር ግን በእግዚአብሔር ቃል መጽዳትን ያሳያል በእግዚአብሔር ቃል ያልተነካ ሰው ጥሩ ጸሎት መጸለይ አይችልም የእግዚአብሔር ቃል የምንጸልይባቸውን ቋንቋዎች የጸሎትን ቋንቋ የእግዚአብሔርን ሐሳብ መረዳትን ይሰጠናል ህሊናችን ውስጥ ያለውን ጤናማ ያልሆኑ አነጋገሮችን አስተሳሰቦችን ከኛ የሚያጸዳልን የሚቀድስልን የእግዚአብሔር ቃል ነው ክብር ለእግዚአብሔር ይሁን ስለዚህ የእግዚአብሔርን ቃል በጥሩ ሁኔታ የሚረዳ ሰው የእግዚአብሔርን ቃል በጥሩ ሁኔታ የሚያስተውል በጥሞና በእግዚአብሔር ቃል የሚመሰጥ ሰው ጸሎቱ ያምራል በእግዚአብሔር ፊት የሚያቀርበው ጸሎት ያምራል ለምን እንደ እግዚአብሔር ቃል መጸለይ ይችላልና እግዚአብሔር የተመሰገነ ይሁን እና ወደ ቤተ መቅደሱ ስንመጣ የወርቁ መቅረዝ አለ ይሄ የወርቁ መቅረዝ ውስጥ ነው ያለው እና ከቅዱስ በሚባለው ስፍራ ነው መቅረዝንም ከጥሩ ወርቅ አድርግ ብሎ እንዲሰሩ አድርጓቸዋል ይሄ ሁሉ ጊዜ ይበራል አንዱ ስራቸው ሊቀ ካህናቶቹ ገብተው የወርቁን መቅረዝ ሁሉ ጊዜ ይሄ የተቃጠለውን ክፍል ማጽዳት ከላው ላይ ማጽዳት ሁሉ ጊዜ መብራቱ በጥሩ ሁኔታ እየበራ እንዲሆን የማድረግ ነገርን ይሰራሉ ስለዚህ የወርቁ መቅረዝ የሚቀመጥ ይሄ የጣኑ መሰዊያ ያለበት ቦታ ነው የወርቁ መቅረዝ እነዚህ ዶት ዶት ያሉት ቦታዎች ናቸው እዛ ላይ አታውቱም እና የጣኑ መሰዊያ ተመልከቱት የት ጋር እንዳለ ሊትራሊ ስታውቱና የገጸ ህብስቱ ያለው ጠረጴዛው ከአሮ ስር ነው ያለው እንደዚህ ነው ያለው ቤተ መቅደሱ ይሄ ነው በቃ ያለው እና እዛ ገብቶ አትራክት የሚያደርግ ነገር የሰውን አይምሮ የሚይዝ በከበረ ሐሳብ የሰውን ነገር የሚይዝ ነገር ያለው እግዚአብሔር እዛ መኖሩ ብቻ ነው በጣም ሲምፕል የሆነ ነው ቤተ መቅደሱ ባይ ዘ ወይ ነገር ግን እነዚህን ሁኔታዎች ስንመለከት ብዙ ምንማረው ነገር አለ እና የጣኑ መሰዊያ መጠኑ ርዝመቱ ሁሉ በስነ ስርዓት ይሄ ነው የጸሎቱ የጣኑ መሰዊያ ያለው ምሽከሙበት መሸከሚያ ሁሉ አለ በቀለበቶች ውስጥ የገባውን ስትመለከቱ ስፋቱ ሁሉ አለ እግዚአብሔር የተመሰገነ ይሁን ስለዚህ ምን ይላል በራእይ መጽሐፍ ላይ ሌላ መልአክ ወመጣና የወርቅ ጥና ይዞ በመሰዊያ ጠገብ ቆመ በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው የዕጣኑም ጢስ ከቅዱሳን ጸሎት ጋራ ከመላእክቱ እጅ በእግዚአብሔር ፊት ወጣ ይላል ሙሴ በተራራ ላይ እንዳሳየው ምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ስለተባለ በመንግስተ ሰማይ የእግዚአብሔር ቤተ መቅደስ አለ ክብር ለእግዚአብሔር ይሁን ጌታ ኢየሱስ ክርስቶስ የሚያገለግልባት ቤተ መቅደስ አለች በሬዲዮ አንድ ጊዜ ሳስተምር እነዚህን ነገሮች በጣም ኦፌንድ አድርጓቸው ነበር ሰዎች ጌታ ኢየሱስ የሚያገለግልበት ቤተ መቅደስ እንዳለ እና ምዕራፍ 8 ላይ ተመልከቱ ዕብራውያን ላይ ምን እንደሚል ጌታ ኢየሱስ ክርስቶስ የት እንደሚያገለግል ሊቀ ካህናቱ የሚካሄድበት ቤተ መቅደስ አለ። ከተናገርነው ዋና ነገሩ ይሄ ነው። በሰማያት በግርማው ቀኝ ዕብራውያን 8 ላይ ነው ማነበው ዙፋን ቀኝ የተቀመጠ እንዲያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷን በሰው ሳይሆን በጌታ የተተከለች ናት። አያችሁት? የመቅደስና የእውነተኛይቱ ድንኳን ምንድነው? ክብር ለእግዚአብሔር ይሁን። ማን የተከላት? እቺን ሙሴ አይደለም የተከላት? ሰለሞን አይደለም ያሰራት? ሄሮድስ አይደለም ያሰራት? ማን የተከላት ነች? አያችሁት? በጌታ በራሱ የተተከለች በመላእክት እንኳን አይደለም። ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማል። አያችሁት? ስለዚህም ለዚህ ደግሞ የሚያቀርበው አንዳች ሊኖር የግድ ነው። እንግዲህ በመድር ቢኖር እንደ ህጉ መባን የሚያቀርቡት ስላሉ ካህን እንኳን ባልሆነም ነበር። እነርሱም ሙሴ ድንኳኒቱ ሊሰራ ሳለ እንደተረዳ ለሰማያዊው ነገር ኢየሱስ ለሚያገለግልበት ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደተገለጠ ለምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሎት ነበርና፣ አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ክብር ለእግዚአብሔር ይሁን። ስለዚህ ጌታ ኢየሱስ ክርስቶስ በጌታ በተተከለችው ቤተ መቅደስ ውስጥ ያገለግላል። በራእይ መጽሐፍ ላይ ከመሰዊያው ላይ ተመልከቱት። እዚህ ላይ የምናነበው ሌላ መልአክ መጣና የወርቅ ጥና ይዞ፣ የወርቅ ጥና አለ። ሊቀ ካህኑ ቅድስተ ቅዱሳኑ ሲገባ የወርቅ ጥና ይዞ ነው የሚገባው። እና በመንግስተ ሰማይ ባለችው ቤተ መቅደስ ውስጥ የወርቅ ጥና አለ። እግዚአብሔር ይመስገን። እና በዙፋኑ ፊት ባለው በወርቅ መሰዊያ ላይ እግዚአብሔር የብሉይ ኪዳንን ቤተ መቅደስ የእግሩ መረገጫ ብሎ ይለዋል። አንዳንዴ የእግዚአብሔር ዙፋን የእግዚአብሔር ክብር ማረፊያ ቦታ ነው። በመንግስተ ሰማይ ደግሞ በዙፋኑ ፊት ባለ በወርቅ መሰዊያ ላይ ይላል። ባይ ዘ ወይ ይሄ መሰዊያ በወርቅ ነው በሙሉ የተለበጠው። እያንዳንዱ በወርቅ ነው የተሰራው። ተመልከቱት። እና እነዚህን ሁኔታዎች ስንመለከት እግዚአብሔር አምላካችን የጣንን የጸሎትን ነገር ምን ያህል ሲሪየስሊ እንደሚወስድ እናያለን። ጸሎት አንድ ሰው ሲጸልይ መንግስተ ሰማይም ሪስፖንድ ያደርጋል ማለት ነው። ቅዱሳን ሲጸልዩ ከሰማይ የእግዚአብሔር መላእክት እንደተመለከትነው አሁን ባየነው ስላይድ ላይ ከመሰዊያው ከወርቁ ዕጣን ወስዶ ምን ያደርጋል? ዕጣን ይጨምራል። እግዚአብሔር ሪስፖንድ ያደርጋል ስንጸልይ። እግዚአብሔርን ያሳብ ከእኛ ጋር አብሮት እንዲሆን የሚያደርግ ባህሪ እንዳለው እንመለከታለን። እግዚአብሔር የተመሰገነ ይሁን። ስለዚህ ጌታ የዕጣኑ መሰዊያ የሚያሳየው ሁልጊዜ በዛ በመሰዊያው ላይ ዕጣን አለ። ይሄ የዕጣኑ መሰዊያ የሚያመለክተን ጌታ ኢየሱስ ክርስቶስ የሚጸልየውን ጸሎት፣ ጸሎት መቋረጥ እንደሌለበት ኮንቲኒየስ እንደሆነ እንመለከታለን። እግዚአብሔር የተመሰገነ ይሁን። እነዚህን ሁኔታዎች ካየን ወደ እንደው ሪቫይዝ ላድርግላችሁ ብዬ ነው። አሁን ይህንን ስንመለከት ሊቀ ካህኑ በቅድስተ ቅዱሳን የሚገባበትን ምስጢር አሳይቻችሁ ዛሬ ያዘጋጀሁትን ትምህርት እንመለከታለን። አሮንም ይላል ስለ ራሱ ኃጢአት የሚሰዋውን መስዋዕት ወይፈኑን ያቀርባል፣ ለራሱም ለቤተሰቡም ያስተሰርያል። ስለ ኃጢአቱ የእርሱ መስዋዕት ወይፈኑን ያርዳል። በእግዚአብሔርም ፊት ካለው መሰዊያ ላይ የእሳት ፍማት አምጥቶ ጥናውን ይሞላል። ከተወቀጠውም ከጣፋጭ ዕጣን እጁን ሙሉ ይወስዳል። ወደ መጋረጃውም ውስጥ ያመጣዋል። እግዚአብሔር ፊት ይመጣል። ሁልጊዜ ዕጣን ሳይኖር በእግዚአብሔር ፊት አይገባም። ይገርማችሁ እና እግዚአብሔር ጋር ኮሚኒኬት እያደረጉ ነው። በጸሎት ጸጋ እግዚአብሔርን ባከበረ የአምልኮ መንፈስ ነው የሚሄድ። ወደ መጋረጃ ውስጥ ያመጣዋል። እንዳይሞትም የጢሱ ደመና በምስክሩ ላይ ያለውን መክደኛውን ይሸፍን ዘንድ በእግዚአብሔር ፊት ዕጣኑን በእሳቱ ላይ ያደርገዋል። በሌላ አባባል ቅድስተ ቅዱሳን ውስጥ በሚገባበት ጊዜ ታቦቱ ይሄ ነው። እና በቅድስተ ቅዱሳን ውስጥ ውስጠኛው ክፍል ከላይ አሮን እንደሚያሳያችሁ ውስጠኛው ክፍል ውስጥ ያለው ታቦቱ ይሄ ነው። እንደዚህ መላእክቶቹ በኪሩቤል ይሄ በወርቅ የተለበጠ ነው። ሳጥን ነው። ከላዩ ላይ መክደኛ አለው። ስሬት መክደኛ ይባላል። በስሬት መክደኛው ላይ ሊቀ ካህናቶች ኪሩቤል የኪሩቤል ምስል አለ። አያችሁት? የታቦቱ መክደኛ ይሄ ነው። ኪሩቤል እንደዚህ ተዘርግተው ነው ያሉት። ከመሃል የምታዩት ብርሃን የእግዚአብሔር ክብር በኪሩቤሉ መካከል ነው የሚታየው።
ስለዚህ ሊቀ ካህኑ ወደዚህ ወደ ቅድስተ ቅዱሳን ውስጥ በሚገባበት ጊዜ በዚህ በታቦቱ ፊት ይቀርባል። ታቦቱ በውስጡ ያዛቸው ቃዎች አሉት። እነዚህ ቃዎች የተለየ ነገር አላቸው። የስርየት መክደኛውና ታቦቱን በጣም ምስጢሩን መረዳት አለብን። ስለ ጸሎት ስናስብ አሁን ተመልከቱ፣ ይሄ የስርየት መክደኛ የሚከድነው ታቦት ሳጥን ነው። በወርቅ የተለበጠ ከግራር እንጨት የተሰራ ሳጥን ነው። ይሄ ደግሞ የስርየት መክደኛው ከጥሩ ወርቅ የተሰራ፣ ኪሩቤልም ከጥሩ ወርቅ ቅጥቅጥ ወርቅ የተሰሩ ምስልና መክደኛ ነው። እና በዚያ ቦታ መሐከል ላይ የእግዚአብሔር ክብር ይገለጣል። በዚህ በቅድስተ ቅዱሳን ውስጥ ይሄ ታቦቱ ባለበት የስርየት መክደኛው በከደነው ታቦት ባለበት ቦታ መብራት የለም። መብራት የለም። ማን ነው ዛም ያበራው? የእግዚአብሔር ክብር ነው የሚያበራው። እግዚአብሔር ይመስገን። እና ሊቀ ካህኑ ወደዚህ በሚገባበት ጊዜ እጣን ይዞ ለምን ይቀርባል ብላችሁ ብትሉ፣ በእጣን ደመና ያ ቅድስተ ቅዱሳን ይሸፈናል። ቀጥታ እግዚአብሔርን ለማየት አቅም የለውም ለሰው። እጅግ በጣም ያስፈራል። ስለዚህ እንዳይሞት በእጣን ደመና የተሸፈነ ሆኖ ይቀርባል ማለት ነው። በእግዚአብሔር ፊት እግዚአብሔር የተመሰገነ ይሁን። እነዚህ ዝርዝር የቤተ መቅደሱን ሁኔታ የሚያሳዩ ናቸው። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህን ነገሮች ስንመለከት ሰዎች፣ የእግዚአብሔር ሰዎች በእግዚአብሔር ፊት ሲቀርቡ የምንለምነው አምላክ ማን ነው የሚለውን ማወቅ እጅግ በጣም አስፈላጊ ነው። ጸሎትን በፕሮቶኮል በስርዓት ሰው ለማየት ዝም ብሎ ቢማረው ትክክል አይደለም። የመጀመሪያው በፊቱ ቀርቤ የምለምነው አምላክ ማን ነው? ማን ነው ማናገረው? ባለፈው ሳምንት እንደነገርኳችሁ አንድ ሰው አንድ ባለስልጣን ፊት ቢቀርብ እንደሚቀርበው ባለስልጣን ዝግጅቱም እንደዛው ይሆናል። እና አንዳንድ ጊዜ ልንፈራ ሁሉ እንችላለን አይደለም? አንዳንድ ሰዎች ፊት ቀርቦ ለመናገር አንዳንድ ቦታ በጣም ፕሮፐር የሆነ ልብስ መልበስ ይኖርብናል። ጫማችን፣ ልብሳችን፣ ከረባትም ምንም ልናረግ ይገባናል። አንዳንድ ቦታ የምንናገረውን ማስታወሻ ይዘን ተዘጋጅተንም ነው የምንቀርበው። ስለዚህ በእግዚአብሔር ፊት ስንጸልይ ምስጢሩን ማወቅ አለብን። የምንለምነው አምላክ ማን መሆኑን፣ ቅዱስ መሆኑን መርሳት የለብንም። በሃይማኖት የሚደረጉ ነገሮች ሁሉ በባህሪያቸው ልማድ ሊሆኑ ስለሚችሉ ልማዳዊ ጸሎት እንዳንለምድ መጠንቀቅ አለብን። ልማድ ይሆንብናል። በተቻለን መጠን የምንጸልየውን ጸሎት ማዳመጥ አለብን። የምንለምነውን አምላክ ልብ ማለት አለብን። ለምሳሌ አባታችን ሆይ የሚል ጸሎት የጸለየ ሰውን ታሪክ ልንገራችሁ እና ከአንድ መጽሐፍ ላይ ያገኘሁትን አባታችን ነው የሚለውን ጸሎት ሲጸልይ ሰው የሚናገረውን I cannot say our father አያችሁት? በሰማይ የምትኖር አባታችን ስንል our father ማለት if I live only for myself እግዚአብሔር ምን ይለኛል? our father ብዬ ስለው የኔ ብቻ አድርጌ እኔ ለራሴ ብቻ የኖርኩኝ ለኔ ብቻ የዘ አወር ፋዘር ስል ይሄ የእግዚአብሔር አባትነቱ የሌሎችም እንደሆነ ሳላስተውል እንዴት መጸለይ ይችላለሁ? ማስተዋል ይጠይቃል። አያችሁት? I cannot say father if I do not endeavor each day to act like his child. ልጁ ሆኜ ሳልኖር አባቴ እንዴት ልዋለሁ እግዚአብሔርን? እግዚአብሔርን አባቴ ስለው በሰማይ የምትኖር አባታችን ሆይ ለማለት በእውነት ልጆቹ መሆናችንን መናገር መቻል አለብን። አይደለም ወገኖቼ? ሶስተኛ ምን ይላል ይሄ ሰው? እግዚአብሔር ልጁ አለመሆኑን ብቻ በሰማይ መዝገቤን ሳላደርግ ይላል አይደለም? በሰማይ መዝገቤን ሳላደርግ በሰማይ የምትኖር ማለት አልችልም ይላል። አያችሁት? ቀጥሎ ምን ይላል? በቅድስና ለመኖር ሳልጣጣር ስምህ ይቀደስ ማለት እንዴት ይችላለሁ? የእግዚአብሔርን ስም እያሰደብኩኝ እየኖርኩኝ። እስራኤሎችን ያላቸው በመግቢያ ላይ ያነገርኳችሁ በመሰዊያዬ ላይ የምታቀርቡት ነገር በሙሉ ቤተ መቅደሱ መዳፈራቸውን እግዚአብሔርን ኢግኖር ማድረጋቸውን ምን ነው በሩን የሚዘጋባችሁ የሚከለክላችሁ በተገኘ እዚህ እንዳትመጡ እያለ እግዚአብሔር ሲናገር እናያለን። ስለዚህ እኔና እናንተም ስንጸልይ የምንጸልየው ጸሎት የሚጠይቅብን ነገር እንዳለ እንመለከታለን። የርሱን መምጣት ላፋጥን የራሴን ድርሻ ሳልወጣ መንግስት ትምጣ እንዴት ማለት ይችላልው ይላል የሰው። አያችሁት? ለራሴ ብቻ የኖርከ አባታችን ብዬ መጸለይ አልችልም። በእያንዳንዱ ቀን እንደ ልጁ ለመኖር ሳልጣጣር አባት ብዬ ልጠራው አልችልም። በሰማይ መዝገቤን ሳላደርግ በሰማይ የምትኖር ማለት እንዴት ይችላልው? ሰማይ ሚናፍቀኝ ካልሆነ፣ በሰማይ ያለው የእግዚአብሔር ማደሪያ የክብር ስፍራ ማይናፍቀኝ ከሆነ፣ በቅድስና ለመኖር ሳልጣጣር ስም ይቀደስ እንዴት ልለው ይችላልው? የርሱን መምጣት ለማፋጠን የራሴን ድርሻ ሳልወጣ መንግስት ትምጣ እንዴት ነው ማለት የምችለው? ሌሎች ደግሞ ነገሮች ይናገራል። ይሄ ሰው ሲናገር ለቃሉ ሳልታዘዝ ዝላለውን ነው በአማርኛ መተረጉምላችሁ። ፈቃድ ትሁን ማለት አልችልም። በዚህ በመድር እርሱን ሳላገለግል ፈቃድ ትሁን ማለት አልችልም። ሳላገለግለው ሳልታዘዘው ስለ እግዚአብሔር ፈቃድ በሰማይ ፈቃድ እንደሆነች እንዲሁ መምድር ትሁን የትሁን ማጋቱሁን ማጋቱን ዝምብዬን ጸሎት ድግምት ነው መደገመው ምንድነው መደገመው ምንድነው ማደርገው? ይሄ የማናገረው እግዚአብሔር አለ ወይስ ዝምብለና አባታችን ነው በሰማም ተነ ዘመቀደሰ ነው ምንድነው ምንድነው ምንለው? ይሄንን ሕያው እግዚአብሔርን አናገረዋለሁ ወይ? ውድ ወገኖቼ ጸሎት ልብን ይጠይቃል፣ ማስተዋልን ይጠይቃል። ይሄንን የሚፈልግበት ምክንያት ከእግዚአብሔር የተነሳ ነው። የምናናገረውን አምላክ ልብ ሳንል ከምንናገር ዝም ብንል ይሻላል። ዝም ብንል ልባችንን ብንሰበስብ ይሻላል። ስለዚህ በዚህ ምድር እርሱን ሳናገለግለው ፈቃዱ መጸለይ አንችልም። ቀጥሎ ምን ይላል? የራሴን ዓላማ ለማከናወን ተንኮልን እየተጠቀምኩ የዕለት እንጀራችንን ስጠን ማለት አልችልም። በራሴ ዘዴና መንገድ የምፈልገውን ያገኘው የዕለት እንጀራችንን ስጠን። የራስህ መንገድ ይሄድክ እንጀራህን በራስህ መንገድ ያበጀ መቼኔን ታምነህ ትኖራለህ? በስራ ቦታ በምን ቦታ የምትሰራውን ያየው ነጥቀ በመቀኝነት በከፋት ያገኘ ቢለኝስ እግዚአብሔር you see የለት እንጀራችንን ስጠን ማለት ቀላል ነገር አለ። በሰው ላይ ቂም ያስኩኝ በደላችንን ይቅር በለን እንዴት ማለት እንችላለን? የሌሎችን ሰዎች በደል ይቅር ማለት ሳንችል እንዴት ይቅር በለኝ ማለት እንችላለን? ለፈተና ራሴን ያጋለጥኩ ወደ ፈተና አታግባን። እኔ የምሄደው ወደ ፈተና ቀጠሮ መቀጠሩ ኃጢያት ለመስራት እና ማደርገው ነገር ሁሉ የኃጢያት ወደ ፈተና ማታግባን ብዬ እንዴት ነው መጸልየው? ሰሚ ያለው የጸሎት የሚሰማው እግዚአብሔር ይታሰባል ወይ? ውድ ወገኖቼ የሰው በመጸለይ እንደዚህ ይላል። እንደዚሁ በመቀጠል የእግዚአብሔርን ቃጦር ሁሉ ሳለብስ ከክፉ ሁሉ አድነን እንጂ ማለት አልችልም። ለንጉስ የሚገባውን ታማኝነት ሳላሳየው መንግስት ትምጣ ማለት አልችልም። ከፈለጋችሁ ይሄንን ሼር አረጋችኋለሁ። አይ ካን ሴንድ ፎር ዩ እና ቴክስት ካረጋችሁልኝ ልክላችኋለሁ። ስለዚህ የእግዚአብሔርን ቃጦር ሁሉ ሳለብስ ከክፉ ሁሉ አድነን እንጂ ማለት አልችልም። ለንጉስ የሚገባውን ታማኝነት ሳላሳየው መንግስት ትምጣ ማለት አልችልም። መንግስት ትምጣ ምለው ይሄ ንጉስ አንተ ታማኝ ልባም ባሪያ ሊለኝ በማይችል ሁኔታ ላይ ይያለሁኝ እንዴት ነው እሱ መንግስት ትምጣ ስለቀልዳለሁ እንዴ? በጣም ከባድ ነገር ነው። ጸሎት ልቦናን ይጠይቃል። ሃይማኖት ልማድን ያስለምደናል። ልቦናችን በማስተዋል እንዳይሞላ ሊያደርገን ይችላል። ስለዚህ ሁል ጊዜ ልጸልይ ምክንያቴ ልማድ መሆን የለበትም። በፊቱ የምለምነው እግዚአብሔር መታሰብ አለበት። በፊቱ የምለምነውን እግዚአብሔር ማሰብ አለብኝ። ሰዎችን ክፉ እንዳያደርጉብኝ እየፈራው ኃይል ያንተ ናት እንዴት እችላለሁ? አምናለሁ እንደ የምለውን ነገር ኃይልም ያንተ ናት ዝም ብዬ ነው የምለው ወይስ እግዚአብሔር ኃያል እንደሆነ እታመንበታለሁ? ማላምነውን ነገር ነው የምናገረው? ለራሴ ክብርን እየፈለኩ ክብርም ብዬ እንዴት መጸለይ ይችላል? ክብር ያንተ ነው። እኔ ራሴን ክብር እየፈለግኩ በቤተ ክርስቲያን ክብር እየፈለግን ከሰዎች ክብር እየፈለግን እግዚአብሔርን ሰዎች ሲያከብሩ እኔንም አክብሩ ደምራችሁ ይያልን የናፈቀን እንዴት ነው ክብር ላንተ ነው ብለን ምንለው? የህይወቴን ጣ ከመያልፈው ጊዜ ጋራ አቆራኝቼ ያለው ለዘላለም ማለት እንዴት ይችላል? መንግስት ያንተናትና ለዘላለም እግዚአብሔር ለዘላለም ይሄ የሱ እንደሆነ ከዚህ ከመያልፈው ከመድራዊ ነገር ጋራ ሐላፊ ሆኖ ጥላ ነው ከተባለው ዛሬ ታይቶ ነገ ከመጣውልገው ጋራ ልቤ ተቆራኝቶ እንዴት ይችላል ይላል። ስለዚህ ጸሎት እስራኤላውያኖች ወደ እግዚአብሔር ቤት ሲሄዱ ልዩነታቸው ይሄ ነው። አይሁዳዊ ሁሉ መስዋዕት ያንጋጋ ሊሄድ ይችላል፣ ነገር ግን በማን ፊት እንደሚቆሙ ማንን እንደሚያነጋግሩ የሚገባቸው ሰዎች በዚያ ቦታ ሄደው ልባቸውን አፍስሰው ጸሎታቸው ተሰምቶ እግዚአብሔር ታሪክ የሰራላቸው ድንቅ ያደረገላቸው ብዙ ሰዎች አሉ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር የሚያከብሩትን የሚያከብር አምላክ ነው። እግዚአብሔር ስም የተባረከ ይሁን። ጸሎትን ስንመለከት ልናያቸው የሚገቡ በጣም ብዙ ነገሮች አሉ። ሰሞኑን ድሮ ያስተማርኳቸውን ትምህርቶች ሁሉ እየተመለከትኩኝ በጣም ይገርመኝ ነበር። እንዴ ሁሉ አስተምሬ ነበር ይያልኩኝ ይደንቀኝ ነበር። እግዚአብሔር የተመሰገነ ይሁን። በጣም ጥልቅ በሆነ ህይወት የሚኖሩ ሰዎች ስለ እግዚአብሔር ከመያወሩት ይልቅ ከእግዚአብሔር ጋር የሚነጋገሩት ይበዛላቸዋል የሚል ጽሑፍ አንድ ጊዜ አገኘው። በጣም ጥልቅ በሆነ ህይወት የሚኖሩ ሰዎች ስለ እግዚአብሔር ከመያወሩት ይልቅ ከእግዚአብሔር ጋር የሚነጋገሩት ይበዛላቸዋል። እስኪ አስቡት ይሄንን ነገር። እግዚአብሔር የመሰጣቸው ክብሩ የነካቸው ሰዎች ከሰው ጋር ስለ እግዚአብሔር ከመያወሩ ይልቅ ከሱ ጋር ብዙ ቢያወሩ ይመርጣሉ። የእግዚአብሔር ክብር በጣም የማረካቸው የረታቸው ሰዎች። ኦስዋልድ ቼምበርስ ሲናገሩ በጣም የተወደደ ዲቮሽናል መጽሐፍን ብዙ ሰዎች የሚያነቡትን መጽሐፍ የጻፉ ሰው ናቸው። እኛን እንድንጸልይ ለማብቃት እግዚአብሔር የከፈለውን ዋጋ ትተን ዘንግተን መጸለያችን ያስከፈለንን ዋጋ በማክበድ ስህተት እንዳንፈጽም እንቆጠብ ይላል። ለምንም ነገር የማንበቃ ከፍጥረታችን የቁጣ ልጆች የነበር ነው። እኛን ኃጢአት አበሳችንን በደላችንን ሁሉ ይቅር ብሎን እግዚአብሔር ቅዱስ የሆነው አባት አባታችን እንዲሆንልን የተደረገልንን ጸጋ ረስተን ለጸሎት ያጠፋነውን ጊዜ ብንቆጥር እግዚአብሔር ይቅር ይበለን። ይህን ሂሳብ አስባችሁ ከሆነ ጌታ ሆይ እዳ እንዳይሆንብኝ ይቅር በለኝ በሉት። እኔን ለመጸለይ ያበቃኝ የከፈልኩት ጊዜ አይደለም፣ ለጸሎት የማጠፋው ጊዜ አይደለም። እኔን ልጸልይ ያስቻለኝ እስኪ ታያችሁ ወገኖቼ፣ በአንድ እጅግ በተከበረ ባለስልጣን ፊት ለመቀረብ እድል ቢሰጣችሁ እዚህ የመጣው ጊዜን አጠፋው የሚል ሰው አለ? የለም። ይህን እድል በማግኘቴ ሲሉ ነው ሰዎች የሰማሁት። ለዚህ ታላቅ እድል የበቃው ሲሉ ነው የምንሰማው። ብዙ ሰዎች የሚለምኑትን አምላክ ክብሩን ስለማያውቁ ማን እንደሆነ ስለማያስተውሉ ጊዜያቸውን ምን ያህል መስዋዕት እንዳደረጉ ነው የሚቆጥሩት። ይሄ እጅግ በጣም በጣም ከባድ ነገር ነው። እነዚህ መንፈሳዊ ነገርን በጠለለ መንገድ የተረዱ የእግዚአብሔር ሰዎች የሚመክሩት ምክር በጣም ትልቅ ምክር ነው። ስለዚህ እኛ እንድንጸልይ ያበቃንን ጸጋ ማየት አለብን። ስለ ጸሎት ስንመለከት ጸሎት የችግር ማስወገጃ መሳሪያ ብቻ ሆኖ መወሰድ የለበትም። የጸሎት ህይወታችን እንዳይቀጭጭ ስለ ጸሎት ያለንን አመለካከት መለወጥ አለብን። ብዙ ሰው የሚጸልየው ነገር የሚጠፋበት ለምን እንደሆነ ታውቃላችሁ? የሚጸልየው ነገር ስለማያቅ ወይም የሚጸልይባቸው ጉዳዩ ስለሌሉ አይደለም። የሚያናግረው አምላክ ጋር ግንኙነቱ ውስን ስለሆነ ነው። ልመና ተኮር እኮ ብቻ አይደለም ጸሎት። እግዚአብሔርን እያደነቅነው እያመለክነው እየተገረምን እንጸልያለን። መዝሙረ ዳዊትን እስኪ አንብቡት። አንዳንድ ጊዜ ጸሎትን ዝም ብለን ፋብሪኬት ከመናረክ ተንበርክኮ መዝሙረ ዳዊትን አንብቦ ያነበብነው ነገር በእኛው ቋንቋ የኛው አድርገነው ያንኑ መጸለይን ብንማር ጥሩ ነው ከተነካንበት ማለት ነው። ለምሳሌ እግዚአብሔር ረኛዬ ነው ብንወስድ እግዚአብሔር ረኛዬ ነው የሚለው ንጉስ ዳዊት ብሏል በዘመኑ። ለኛስ ብንለው እግዚአብሔር የኔ ረኛ ነህ ያላንተ ረኝነት መኖር አልችልም ይላል። ያንን ፓራፍሬዝ ያረገን ያንን ዘርዘር ያረገን እግዚአብሔርን በዛ መዝሙር እየተነካን በእግዚአብሔር ክብር በእግዚአብሔር ውለታ በእግዚአብሔር ቸርነት የተነኩ ሰዎች የሚናገሩትን የመጽሐፍ ቅዱስን ሆነት ጸሎት አርገን መጸለይ ይሻላል። እንዱ ዝም ብሎ ከየራሳችንን ደረቅ የሆነ ትርጉም የሌለው ነገር ከመደጋገም እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ ነገሮችን ሁሉ ለእግዚአብሔር ደርድረን የጸሎት ርዕሶችን ስላቀረብን የሚሰማ ይመስላል። አይ ዶንት ቢሊቭ ዛት እግዚአብሔር ካንተ ጋር ሳልገናኝ ስለማን ነው የምታወራው ነው የሚለን። የት ጋነ ከኔ ጋር እኔ እኮ አንተ ዝም ብለህ ትጮዋለህ ማን ነው የምታናገረው ሊለን ይችላል እግዚአብሔር። ስለዚህ ጸሎትን በጣም መጠንቀቅ አለብን የምናናገረው እግዚአብሔርን መሆኑን። በመጽሐፍ ቅዱስ ውስጥ ጸሎትን ስንመለከት የምናያቸው መሰረታዊ ነገሮች አሉ። አንደኛ የጸሎት ህይወት የሌላቸው ሰዎች የጸሎት ህይወት የሌላቸው የጸሎት አገልግሎት የሌላቸው ነገር ግን ችግራቸው ጭንቀታቸው መከራቸው ወደ እግዚአብሔር አስጠጋቸው ሰዎች ታሪክ ከመጽሐፍ ቅዱስ ውስጥ እናያለን። እና እነዚህ ሰዎች እንደዛ እንዲጸሉ ያረጋቸው ባንድ ወቅት የገጠማቸው ችግር ነው። ቀደም ብሎ የጸሎት ህይወት ስላላቸው አይደለም የጸለዩት፣ ከዛ በኋላም የጸሎት ህይወት ስለሚኖራቸው አይደለም። ችግራቸው ያጸለያቸው ሰዎችን ማየት አለብን። እነዚህ ሰዎች የጸሎት ህይወት የላቸው፣ ጸሎት አገልግሎታቸው አይደለም፣ በእግዚአብሔር ፊት ሁሌ የሚሆኑ አይደሉም። ለመጸለያቸው ምክንያት የሆነው ነገር በዙሪያቸው በኑሯቸው መጥቶ የበጠበጣቸው ያወካቸው ችግራቸው ነው። እንዲህ በመሰለ ታሪክ ልባቸው የሚነካበት የሚደነቅበት አስገራሚ ስራ ተሰርቶ እንመለከታለን። ለዚህ ምሳሌ አድርገን የተለያዩ ሰዎችን እናያለን። እነዚህን ታሪኮች ስንመለከት የምንማረው አንድ ትልቅ ነገር ነው። የእግዚአብሔርን ደግነት ነው የምናየው። የእግዚአብሔርን ቸርነት ነው የምናየው። እና በዚህ ቦታ የመጀመሪያ የምናየው የቃየልን ጸሎት እንመለከታለን። ቃየል ወንድሙን የገደለ ነፍሰ ገዳይ ነው። ወደ እግዚአብሔር ዘፍጥረት ምዕራፍ 4 ከ13 እስከ 15 ላይ ሲጸልይ ተሰምቷል። ቃየል ወንድሙን ገድሎ በነፍሰ ገዳይነት እግዚአብሔር የጠየቀው ሰው ነው፣ ተጠያቂ ነው። እግዚአብሔር መጥቶ ወንድሜ የታለ ያለ ይጠይቀዋል። ወንድሙን በመግደሉ የሚከተልበትን ፍርድ እግዚአብሔር አሳይቶታል። የተረገምክ ትሆናለህ አለው እግዚአብሔር። ምድር ኃይሏን አትሰጥህም አለው። ኮብ ላይ ተቅበዝባዥ ትሆናለህ አለው እግዚአብሔር። የቃየል ጸሎት በጣም ስንመለከተው በእንዲህ ያለ አይነት ሁኔታ ነው። እግዚአብሔር ይህን እንድናስተውል ይላል። ቃየል የልመና የመማፀን ጸሎት ሳይሆን ሲናገር የምናየው የተንከራታች ተስፋ የቆረጠ ፍርድን ተቀብሎ ከፍርድ ጥንካሬ የተነሳ ተስፋው የጠፋበት የጨለመበት ሰው ጸሎት ሲጸልይ እናያለን። እግዚአብሔር ይህንን ሁኔታ ያየበትና የወሰደበት ሁኔታ አስገራሚ ነው በጣም። ከእግዚአብሔር ፊት መሰወሩ፣ በምድር ላይ ኮብ ላይ መሆኑ፣ በምድር ላይ ተቅበዝባዥ መሆኑ፣ የሚያገኘው ሁሉ ሊገድለው እንዳለው መናገሩ በጣም ይገርማል። ይህንን የሚናገረው ለእግዚአብሔር ነበር የሚናገረው። እግዚአብሔርም ለዚህ ሁኔታ መልስ ሰጠው። ጸሎትን ጸሎት የሚያደርገው በዚህ ሁኔታ ውስጥ መጸለይም ጸሎት እንደሆነ ያሳየናል። ጸሎት እግዚአብሔር ይህንን ጸሎት ሰምቶታል። እግዚአብሔርን እያናገረ ነው። በብስጭት፣ በሐዘን፣ በቀጸጸት፣ በፍርሃት ነው ያለው። የእግዚአብሔር ስም የተባረከ ይሁን እና እግዚአብሔር ግን ምን አረገለት? ራራለት፣ እንዳይም ምልክት ሁሉ አደረገለት። እግዚአብሔር የተወሰነ ድርሻ አደረገለት። የተወሰነ ጸጋ እንዳደረገለት ከእግዚአብሔር ቃል እንመለከታለን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ሌላ ጸሎት እንመለከታለን። የእስራኤላውያንን ጸሎት ሲሰማ እናያለን። እስራኤላውያኖች ሊያለቅሱ በእግዚአብሔር ፊት እንዲጮሁ ያረጋቸው ለአባቶቻቸው ለነ አብርሃም ለነ ይስሐቅ ለነ ያዕቆብ የገባውን ተስፋ ከአራት ትውልድ በኋላ ወደ እስራኤል ምድር እንደሚመለሱ አስተውሰው አይደለም የጸለዩት። ይሄንን የመሰለ አይነት መረዳት አግኝቶ የጸለየ ከመጽሐፍ ቅዱስ ውስጥ ምናቀው ማን ነው? ዳንኤል ነው። ዳንኤል የነብዩን ኤርሚያስን መጽሐፍ ሲመለከት በባቢሎን ውስጥ ሆኖ ዘመኑን መቁጠር ጀመረ። 70 ዓመት በመርኮ እንደሚኖሩ ጊዜው እንደደረሰ አየ፣ ከመጽሐፍ አስተዋለ። በዚያን ጊዜ መጸለይ ጀመረ። እንደነዚህ ያሉ ሰዎች የእግዚአብሔር ሰዎች የሚጸልዩት በትንቢት ትንቢታዊ የሆነ ራእይ ያዩ ነው የሚጸልዩት። የእስራኤል ህዝብ ግን ጸሎት ሲጸልይ ግን ለጸሎቱ ምክንያት የሚሆነውን ነገር ያገኘው ከየት ነው? ከደረሰበት መከራ ነው። መከራ ነው ያጸለያቸው። በዘጸአት ስንመለከት የደረሰባቸው መከራ ምዕራፍ 2 ከቁጥር 23 እስከ 25 ማየት ይችላልላችሁ። የእስራኤል ልጆች ከደረሰባቸው መከራ የተነሳ አለቀሱ፣ ጮሁ። እግዚአብሔር ይህ ችግረኛ ምን አረገ? እግዚአብሔር ምን አረገው? እግዚአብሔር ይሰማል። እግዚአብሔር የተመሰገነ ይሁን። የቸርች አባል ባይሆን አንድ አማኝ ተከታይ ባይሆን ሜዳ ላይ እንስሳ እንኳን ግፍ ሲደረግበት ቢጮህ እግዚአብሔር ይሰማል። ፍጡራኑን ሁሉ ያዳምጣል እግዚአብሔር። ስለ ባርነታቸው የጮሁትን የጮታቸውን ድምፅ ወደ እግዚአብሔር ወጣ። እግዚአብሔር የተመሰገነ ይሁን። አያችሁት? ስለዚህ እግዚአብሔር ይህንን ሁኔታ ሲጸልዩ ችግር ነው የሚያስለቅሳቸው ማለት ነው። ስርዓት ያለው ልመና አይደለም ያቀረቡት። መግቢያ ሀተታ ያለው አይደለም። በቃ መሯቸው ተከፍተው ነው። ምድር እየተፋቻቸው፣ ህዝብ እየተፋቸው፣ እየተጨነቁ ነው የሚጸልዩት። ስለዚህ እግዚአብሔር ጩኸታቸውን ሰማ፣ አደመጠ። እግዚአብሔር ይህንን የባርነትን ባና ለቅሶ ከአብርሃም ከይስሐቅ ከያዕቆብ ተስፋ ጋር ያደረገውን አሰበ፣ አገናኘው። እሱ ያቀደውን ለአባቶቻቸው የማለውን ታሪክ ጋር አቀናጀው። እግዚአብሔር የተመሰገነ ይሁን። ይህ ጥልቅ ነገር ያስተምረናል። እስራኤላውያኖች በግብፅ ምድር ተመችቷቸው አምሮባቸው ስለኖሩ ኢቭን እግዚአብሔር ነፃ ካወጣቸው በኋላ እንኳን ከሚታየው ታሪክ ስንመለከት በግብፅ ምድር በምንቸት ውስጥ የሚቀቀለውን ስጋ እየበላ ምን ነው በሞትን እያሉ የግብፅ ኑሮ ይመርጡ የነበሩ ናቸው። መከራ አስጨንቋቸው ነው የወጡት። እግዚአብሔር የግብፅ ምቾት ደልቷቸው ተመችቷቸው የሚኖሩት ኑሮ ከአምላካቸው ጋር የተገባላቸውን ኪዳን ለማሰብ የማይችሉ ሰዎች ስለነበሩ እግዚአብሔር ምን እንዳደረገ እናያለን። እነዚህን ሰዎች መከራው ያስተምራቸው ብሎ ተዋቸው። መከራው ጸሎትን አስተማራቸው። በቃ ባይተዋርነት በግብፅ ምድር እንዲሰማቸው የማይፈለጉ እንደሆኑ፣ እንደ መጤ እንደሚታዩ፣ እንደ ጠላት እንደሚታዩ እንዲሰማቸው አደረገ። በግብፅ ምድር ውስጥ የሚታወቃቸው ያ ባዕድነት፣ እንግድነታቸው ግብፅን አገሬ ብለው ሊኖሩባት የማይችሉ ማትመች አገር ሆነችባቸው። እግዚአብሔር በሰው ታሪክ ውስጥ ሲሰራ ውድ ወገኖቼ እንደዚህ ባለ መንገድ ይሰራል። የእሱን እጅ ሳያስገባ ሰዎች በመረጡት ሁኔታ ውስጥ ታሪክ ይሰራል። እግዚአብሔር የተመሰገነ ይሁን። እሱ ሊሰራ ካለው ታሪክ ጋር አቀናጀ መከራቸውን። ክብር ለእግዚአብሔር። የእግዚአብሔር ስም የተባረከ ይሁን። ስለዚህ እስራኤላውያኖችን ጸሎት እግዚአብሔር በሚሰማበት ጊዜ ምንድን ነው የምናየው? እግዚአብሔር ታሪክ የሚሰራው በሁለት አይነት መንገድ እንደሆነ እናያለን። ቢያንስ ከዚህ ነገር እንደ ዳንኤል መጽሐፍትን እያሰቡ እያስተዋሉ ንስሐ የሚገቡ ሰዎችና እንደ ዳንኤል እግዚአብሔር ያለውን እቅድ ሳያውቁ መከራ የሚያጸልያቸው ሰዎች ሁለቱም ታሪክ መስሪያ ናቸው። ዳንኤል በገባው ንስሐ በባቢሎን እስራኤላውያን የሚመለሱበት መንገድ ተከፈተ። የጸለየው ጸሎት ሁሉ እግዚአብሔር እንደሰማ እናውቃለን። ክብር ለእግዚአብሔር ይሁን። እስራኤል በጮሁት ጩኸት ሙሴን ላከላቸው። ክብር ለእግዚአብሔር ይሁን። በእኛም ህይወት እንደዚህ ነው። አንዳንዴ ጸሎት ሆነን ብቻ አይደለም መከራ ያጸለየን ምን ጸልዩን ጸሎት እግዚአብሔር ታሪክ ይሰራበታል። ችግር የሚያስጮህን ጸሎት እግዚአብሔር ታሪክ ይሰራበታል። ክብር ለእግዚአብሔር ይሁን። ጸሎት አገልግሎት በሚሆንበት ጊዜ ምንጩ የመጀመሪያ ምንጩ ማን መሆን አለበት? እግዚአብሔር። ከላይ የሚመጣ ጸሎትና ሰው ሁኔታዎችን ያያ የሚጸልየውን ጸሎት መለየት አለበት። እኔ ለእግዚአብሔር ህዝብ ለእናንተ ለወገኖቼ በጣም አድርጌ በእውነት እንድታስቡበት እግዚአብሔርንም ፊቱ እንድትፈልጉ መመክራችሁ ጸሎት ከታች በችግር ወደ ላይ የሚወጣ ብቻ አይደለም። ከላይ ከእግዚአብሔር ወደ ሰው የሚመጣ ጸሎት አለ። እንደዚህ ያለ አይነት ጸሎት የእግዚአብሔር ፈቃድ የሚከናወንበት ጸሎት ነው። አገልግሎት የምንለው ጸሎት ከእግዚአብሔር የሚመጣ እግዚአብሔር ምንጭ ሆነበት እግዚአብሔር መንገድ ምስጢር የሆነበት መነሻ የሆነበት ጸሎት አለ። ክብር ለእግዚአብሔር ይሁን። ሴንት አውጉስቲን የሚባል እግዚአብሔር ሰው ሲጸልይ ምን አለ? እግዚአብሔር ሆይ የምንለምንህን አስተውቀን የለመንህንም ስጠን አለ። በጣም በርካታ የእግዚአብሔር ሰዎች ጸሎት ከእግዚአብሔር እንደሚሆን ያውቃሉ። ከእግዚአብሔር የሚመጣ ጸሎት አለ። እንዲህ ያለውን ጸሎት እግዚአብሔር ለማን ነው የሚሰጠው? እንደዚህ ያለውን ጸሎት እግዚአብሔር የሚሰጠው መንፈስ ቅዱስን ማዳመጥ ለለመዱ ሰዎች ነው። በእግዚአብሔር ቃል የእግዚአብሔርን ቃል ዳንኤል ያነበበ ያለ ከመጽሐፍ በማስተዋል ተሞላ። እንደዚህ ያለ አይነት ነገር መንፈስ ቅዱስ ሸክም ያረገ በሰዎች ህይወት ውስጥ ጸሎትን ይሰጣል። ስለ ሸክም ብዙ ማካፈላችሁ ነገር አለ። በጣም ሲሪየስ ትምህርት አለ። ስለዚህ የጸሎት ምንጩ እግዚአብሔር ነው። በሰዎች መንፈስ ውስጥ በውስጣቸው መንፈስ ቅዱስ ሸክምን ያስቀምጣል። ስለዚህ ከላይ የሚመጣው ጸሎት በሰዎች መንፈስ ውስጥ አድሮ በመንፈስ ቅዱስ አማካኝነት ጸሎት ሆኖ ይገለጣል። እና እንደዚህ ያለ ጸሎት ፕሮፌቲክ ሊሆን ይችላል። ትንቢታዊ ጸሎት ሊሆን ይችላል። እንደዚህ ያለ አይነት ጸሎት በሰው ምኞት የሚነዳ አይደለም። በጣም በአሁኑ ጊዜ በዚህ በፔንቴኮስታል ካሪዝማቲክ እንቅስቃሴ ውስጥ ያለ ብዙ በሰው ነፍስና ስሜት የተጋጋለ ጸሎቶች ይካሄዳሉ። እግዚአብሔርን በማዳመጥ ከእግዚአብሔር በመጣ ነገር አይደለም። አይ ፕሮፌሳይ ሲሉ ሰዎች ምኞቴን ፕሮፌሳ አረጋዋለሁ እንዲከናወን አድርጋለሁ የሚል ግፊት ያለው ጸሎት ይጸልያሉ። የሰው ምኞት የማንንም ታሪክ የሀገርን የግለሰብን ታሪክ አይለውጥም። በሰማይ ያለችው ፈቃድ በምድር ትሆን እኮ ነው የጸሎት መመሪያ፣ የጸሎት ሁሉ መመሪያ። ከላይ ፈቃዱ እንድትሆን ነው የምንጸልየው። ፈቃዱን ማን ያውቃታል? ሐሳቡ ከሐሳባችን አይደለም? መንገዱ ከመንገዳችን ሰማይን ከመድር እንደሚርቅ የራቀ ነው። ማን ነው የሚያውቀው እግዚአብሔርን ሐሳብ? ማን ያውቀዋል? አንደኛ ቆሮንቶስ ምዕራፍ 2 ላይ የእግዚአብሔርን ፈቃድ የሚያውቅ መንፈስ ቅዱስ ነው። መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር ስንኳን ሳይቀር ይመረምራል፣ ሁሉን ይመረምራል። መንፈስ ቅዱስ በምድር ያለውን ሊሆን ያለውን ሁሉ ያውቃል። ክብር ለእግዚአብሔር ይሁን። ስለዚህ እንደ እግዚአብሔር ፈቃድ የሆነ ከእግዚአብሔር የሚመጣ ጸሎት የሚጸልዩ ሰዎች ከመንፈስ ቅዱስ ጋር የተገናኙ ሰዎች ብቻ ናቸው። የሰው ወሬ ሰምተው ሁኔታዎችን አይተው መጸለይ ሰዎች ይችላሉ። ችግር ሊያስለቅሳቸው ይችላል። መልካም ነው። ጤናማም ጸሎት በዚህ መንገድ ሊመጣ ይችላል። መንፈስ ቅዱስ የሚሰራቸውን አሰራሮች ማጥበብ የለብንም። ሰፋ አድርገን መመልከት አለብን። ነህምያ ለምሳሌ ሸክም በላው ላይ የወደቀበት ከባቢሎን ምድር ወጥቶ የእግዚአብሔር ቤተ መቅደስ የኢየሩሳሌም ቅጥር እንዲሰራ ሸክም የወደቀበት ከኢየሩሳሌም ወደ ባቢሎን መጥተው የምርኮኞቹ የቅሬታዎቹን ታሪክ ንገሩን ብሎ ሲጠይቅ ወሬ የነገሩት ነው። ሸክም የወደቀበት ያንን ሰምቶ ነው። መብላት እስኪያቅተው ድረስ በእግዚአብሔር ፊት ማለፊያ ምግብ ሳይፈላ የልቡን ሐዘን በላው ላይ እስኪታይ ድረስ ንጉሱ ሲያስተናግድ ፊቱን እያየ ችግሩ እስኪገባው ድረስ የደረሰ ችግር ወድቆበታል። ይሄ ሰው ሲሰማ እንዴት ነው የሚሰማው? ዝም ብሎ ወሬ እንደሚሰማ አይደለም የሚሰማው። ሸክም አለው። በዛ በመጮት ቦታ በባቢሎን ተቀምጦ የአይሁድ ጉዳይ ሸክሙ ሆነ። ወይን ጠጅ አሳላፊ፣ የንጉሱ ገበታ ላይ የሚቀርብ ምርጥ ምግብ የሚበላ በታላቋ ባቢሎን ትልቅ ስፍራ ያለው ሰው ነው። ነገር ግን ወገኖቼ ያ አይነት ሸክም በላው ላይ ወደቀበት። እንዴት ያለ ልብ ይጠይቃል እንዲህ ለመሆን? ምን አይነት ሰው መሆን ይጠይቃል? የሚሰማውን ነገር ሁሉ እግዚአብሔር ጆሮ ይሰጣቸዋል። ለነዚህ ያሉ ሰዎችን ጆሮአቸው እንደማንም ሰው አይሰሙም። ሰዎች ስለ አንድ ነገር ሲነግሯቸው አሁን እንደዚህ ሆነ እንዴ እንደዛ ሆነ እንዴ ባክሽ አረ ባክ ምናምን የሚሉ ሰዎችን አያሳይም። እንደዚህ ያሉ ሰዎች የእግዚአብሔርን ፈቃድና የልቡን ሐሳብ የሚሹ ናቸው። ሙሴ በግብጽ ምድር ውስጥ በነበረበት ጊዜ በብር ኩባያ የበላ በብር ሳህን የበላ በምቾት እየኖረ የእስራኤል ሕዝብ ጉዳይ ነበር በልቡ የሚንከባለለው። 40 ዓመትም በሞላው ጊዜ ወንድሞቹ ለማየት ወረደ ይላል። የሱ ምቾት ምንም ደስታው አይደለም። ልቡ ያለው እግዚአብሔር ያለበት ቦታ ነው። ስለዚህ የመንፈስ ቅዱስ ሸክም ወደ ሰዎች ጋር ሲመጣ በሚሰሙት ነገር ሊመጣ ይችላል። ልባቸው ከእግዚአብሔር ጋር የተጣጣሙ ከሆኑ ሰዎቹ እግዚአብሔር በወሬ መልክ እንኳን የሚቀርበው ነገር መንፈሳቸው ላይ ይቀመጣል እና ይይዘዋል ልባቸው። መንፈስ ቅዱስ ይህ ነገር አንተን ይመለከታል፣ ይህ ነገር ጉልበትን እንድታጥፍ ይፈልጋል፣ ይህ ነገር የምትጸልይበት ጉዳይ ነው ይላቸዋል። አንዳንድ ጊዜ ሰዎች በከተማ ሲሄዱ የዛ አካባቢ የከተማው ሸክም ይወድቅባቸዋል። ሰዎች ቤት ሄደው ሸክም ሊወድቅባቸው ይችላል ሰዎች ቤት ገብተው። ይሄ በጣም ኮመን ነገር ነው። መንፈስ ቅዱስ ሸክም የሚሰጠው የሆነ ነገር አይነት ተአምራዊ ነገር ብቻ አይደለም፣ ናቹራል የሚመስሉ ሁኔታዎችን ሁሉ ይጠቀማል። እግዚአብሔር የተመሰገነ ይሁን። ስለዚህ ጸሎት ለቅዱሳን ሲሰጣቸው በብዙ መንገድ እንደሚሰጥ ወደፊት በደንበኛ እንመለከታለን። ስለዚህ ክርስቲያኖች የጸሎት ህይወት በችግር በሚጸለይ ጸሎት ብቻ የጸሎት አገልጋይ ነኝ እንዳትሉ በጌታ ለምናችኋለሁ። ችግር ብቻ እየሰማን እግዚአብሔር የጸሎትን ሸክም የሚሰጠን ሰዎች ያድርገን። ያ ነገር በሚሆንበት ጊዜ በእውነት እነግራችኋለሁ ታሪክ መሰራት ይጀምራል። እንዲህ ባለ መንገድ ለመኖር በጣም ሰው ብዙ በእግዚአብሔር ፊት መሰብሰብን ይጠይቃል። የጠለለ መንፈስን ይጠይቃል። ውስጥን በአንክሮ ማዳመጥን ይጠይቃል። በእግዚአብሔር ቃል የተሰበሰበ ሰውን ይጠይቃል። ክብር ለእግዚአብሔር ይሁን። እንደዚህ ያለ አይን ባለ መንገድ ሰዎችን እንዲያገለግሉ እግዚአብሔር ሲያደርግ በራእይ በህልም ይናገራቸዋል። ከሰዎች ጋር ያሉ ሰዎቹ ጋር መንፈሳዊ በሆነ መንገድ የሰዎችን ሁኔታ ይገመግማሉ፣ ይታወቃቸዋል። አንዳንድ ጊዜ ሰዎች ቤት ሄዳችሁ ለእንግድነት ሄዳችሁ ሊሆን ይችላል። ገብታችሁ ጸሎት ውስጣችሁ ይመጣል። ከመንፈስ ቅዱስ የሆነ ጸሎት የምትሄዱት ልትበሉ ይሆናል፣ ልትጠጡ ይሆናል። ነገር ግን ጸሎት በውስጣችሁ ይመጣል። ጓደኞቻችሁን ስታገኟቸው እንዲሆኜ ሲሏችሁ መንፈሳችሁ ላይ ያ ነገር የሚጸለይበት እንጂ የሚወራ አይደለም የሚል ነገር ውስጣችሁ ይመጣል። የሚጸለይበት ነው እንጂ የሚወራ አይደለም ሊለን ይችላል እግዚአብሔር። ክብር ለእግዚአብሔር ይሁን። ስለዚህ እውነተኛ ጸሎት ምንጩ ከየት ነው? ከሰማይ ነው። እግዚአብሔር የተመሰገነ ይሁን። ከሰማይ የሚወጣ ለአገልግሎት የሚሆን የእግዚአብሔር ፈቃድና ሐሳብ የሚከናወንበት ጸሎት አለ። ክብር ለእግዚአብሔር ይሁን። በመጽሐፍ ቅዱስ ውስጥ ይህንን ሁኔታ የሚያሳዩንን አንዳንድ ጥቅሶችን ላሳያችሁ። ክብር ለጌታ ይሁን። ክብር ለእግዚአብሔር ይሁን። በአንደኛ ዮሐንስ ላይ ስንመለከት የእግዚአብሔር ቃል በምዕራፍ 5 ላይ እንደዚህ ይላል ከቁጥር 14 እና 15 ላይ በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። እንደምኑ ብንለምን? በምን እናቃለን? ፈቃዱን በመንፈስ ቅዱስ እናቃለን፣ በእግዚአብሔር ቃል እናቃለን። ክብር ለእግዚአብሔር ይሁን። የምንለምነውን ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን ልመና እንደተቀበልን እናውቃለን። የእግዚአብሔር መንፈስ ባንድ ጉዳይ ላይ ግዴታ መንፈስ ቅዱስ በተለየ መንገድ እንደነካችሁ ላይታወቃችሁ ይችላል። ነገር ግን መጸለይ ስትጀምሩ ግን እግዚአብሔር እጁ ያለበት ጸሎት እንደምትጸሉ ይታወቃችኋል። በእግዚአብሔር እየተደገፋችሁ እየተረዳችሁ እንደምትጸሉ ይታወቃችኋል። በዚያን ሰዓት ስትጸልዩ ይሄው እንደሚናገረው የእግዚአብሔር ቃል በዚህ ቦታ ላይ ቁጥር 15 ላይ የምንለምነውን ልመና ሁሉ ከርሱ እንደተቀበልን እናረጋለን እናውቅ። በአሜን የሚዘጋ ጸሎት፣ በርግጠኛ አሜን የሚዘጋ ጸሎት በእግዚአብሔር መንፈስ የሚጸለይ ጸሎት ነው። ክብር ለእግዚአብሔር ይሁን። ለምን? ያ ጸሎት የእግዚአብሔር ፈቃድ የሚከናወንበት ነገር ነው። እግዚአብሔር ሊያደርገው ያለውን ነገር ነው ያጸለየን። ስለዚህ እግዚአብሔር ያን ነገር እንደሚያደርገው እርግጠኞች ነን። ክብር ለእግዚአብሔር ይሁን። ከኛ ያልሆነ ነው ከጸለየው ከቸሩ ወንድም ከሌ እህት ከሊት የተደረገ የቸርነት ጸሎት የሚባል የለም። ማንም ሰው በጸሎት ለሰው ቸርነት አያረግም። የእውነተኛ ጸሎት ምንጩ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። አያችሁት? ስለዚህ እግዚአብሔር ታሪክ የሚሰራበት ነው፣ ፈቃዱን የሚያደርግበት ነው ማለት ነው ጸሎት። ጸሎት የእግዚአብሔር ፈቃድ ማከናወኛ ነው ማለት ነው። የእግዚአብሔር ስም የተባረከ ይሁን። ስለዚህ እንደዚህ ያለ አይነት ጸሎትን ለመጸለይ ክርስቲያኖች በጣም መጓጓት አለብን። የጸሎት ህይወታችን እንዲፋፋ በጣም መጓጓት አለብን። ምን ማድረግ እንችላለን? አንደኛ እግዚአብሔርን መለመን። እኔ ጌታ ሆይ እንዲሁ በልማድ ሰው ብቻ ሆኜ እንድኖር አትፍቀድ። በቤተ ክርስቲያን ካደረከኝ ጊዜ ጀምሮ የልጅነት መንፈስ ሰጥተኸኛል። ባንተ ቤት በመንፈስ ቅዱስ የሆነ ህይወትን አለማምደኝ። የልጅነት ህይወትን አኖረኝ። በተሰጠኝ በመንፈስ ቅዱስ መኖርን ስጠኝ ብሎ ይሄን መናፈቅ ለምን? ሮሜ ምዕራፍ 8 ላይ የእግዚአብሔር ልጆች የሆኑ ሁሉ ባህሪያቸው የልጅነት መለያቸው መታወቂያቸው ምን እንደሆነ ያሳየናል። ክብር ለእግዚአብሔር ይሁን። ቁጥር 13 ላይ እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ፣ በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ ምንድን ናቸው? ክብር ለእግዚአብሔር ይሁን። በእግዚአብሔር መንፈስ የሚኖሩ ለምን? ዳግመኛ ስንወለድ የኢየሱስ ክርስቶስ የልጅነት መንፈስ ተሰጥቶናል። ያ የልጅነት መንፈስ ዶክትሪን አይደለም። በመንፈስ ቅዱስ ታተሙ የሚባል ትምህርት አይደለም። ውስጣችን ሆኖ ይሰራል። ክብር ለእግዚአብሔር ይሁን። በእግዚአብሔር መንፈስ አባ አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁም። የሚያናግር መንፈስ ነው። አባ አባ ብለን እንድንል እግዚአብሔርን አባታችን ብለን የምንጠራው እግዚአብሔርን በዚህ በልጅነት መንፈስ ነው። በልማድ አባታችን የሚል ሰው ሊኖር ይችላል። ነገር ግን በልጅነት መንፈስ ግን አባ አባ ብሎ የሚጸልይ ሰው የታደለ ሰው ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። መንፈስ ቅዱስ በውስጣችን ሆኖ ልጅነታችንን ያሳየናል። ክብር ለእግዚአብሔር ይሁን። ስለዚህ በእግዚአብሔር መንፈስ ክርስቲያኖች ሲኖሩ፣ በመንፈስ ቅዱስ ኃይል ሲኖሩ፣ ይህንን ጸጋ እግዚአብሔር እንዲሰጣቸው ሲፈልጉ በልጅነት ያገኙት ሕይወታቸው እያደገ መንፈሳዊ አዌርነሳቸው ልብ የሚሉት የሚያስተውሉት ነገር እየጨመረ ይሄዳል። በልማድ በቤተ ክርስቲያን ከሚኖር ህይወት የተለየ ነው ይሄ። በመንፈስ የሚኖር የክርስትና ህይወት አለ። በልማድ የሚኖረው የክርስትና ህይወት የቤተ ክርስቲያን ፕሮግራም ነው የምናየው። ፕሮግራሙን የሚመሩትን ሰዎች ነው የምናየው። ሰዎች ሲያደርጉ ያዩትን ማድረግ ላይ ነው የምናተኩረው። በልጅነት መንፈስ ግን ስንኖር መንፈስ ቅዱስ በውስጣችን ሆኖ የሚሰራውን ነው የምናዳምጠው። በእግዚአብሔር ጸጋ ነው የምንኖረው። ያን ጊዜ ልጆች ነን። ክብር ለእግዚአብሔር ይሁን። ስለዚህ ከመንፈስ ቅዱስ የሚመጣ ጸሎትን ለማግኘት ሰዎች ማድረግ ያለባቸው እግዚአብሔር መለመን። ይህንን የሰጠኝን የልጅነት መንፈስ እኔ ራሴን የማይበትን አስተያየት እንድለውጥ እርዳኝ። ቃል ስለ ልጆችህ የሚናገረውን እውነት ሁሉ እንዳውቅ እርዳኝ ማለት ይህን ልብ እንድል እለምንሃለሁ ማለት። ሌላ ጸሎት ከመጸለይ መጀመሪያ ይህንን ለምኑት እግዚአብሔርን። ክብር ለእግዚአብሔር ይሁን። ከ14 ቀጥሎ ምን እናደርጋለን? የልጅነት ህይወታችን የሚያድገው እኛ የእግዚአብሔር ልጆች ስለሆነን የእግዚአብሔር ያባታችንን ቋንቋ ያባታችንን ሐሳብ ያባታችንን ምኞት ናፍቆቱን ፍላጎቱን ማወቅ አለብን። ሰው አባቱን ያዳምጣል። እግዚአብሔርን ምናዳምጣው በቃሉ ነው። የእግዚአብሔርን ቃል መነገብን መጽሐፍ ቅዱስን ማንበብን በመጽሐፍ ቅዱስ መመሰጥን እግዚአብሔር የተናገረው የሚያስገርመን እግዚአብሔር የሚናገራቸው የተስፋ ቃላቶች የሚይዙን የሚአይምሯችንን ሁሉ የሚማርኩ ሆኖ መገኘት አለባቸው። በእግዚአብሔር ቃል ያልተማረከ ሰው የእግዚአብሔርን ሐሳብ መጸለይ አይችልም። በመንፈስ ቅዱስ በእግዚአብሔር ቃል ሁለት መሰረታዊ ነገሮች። ስለዚህ እግዚአብሔርን ቃል ማሰላሰል እግዚአብሔር የተናገረውን ነገር እግዚአብሔር በቃሉ የገለጠውን ትቶ ሌላ አንቴና ዘርግቶ ሌላ መገለጥ የሚፈልግ ሰው ያበደ ብቻ ነው። እግዚአብሔርን ቃል መጣል የለብንም። እግዚአብሔር በቃሉ የተናገራቸውን እውነቶች ሜዲቴት ማድረግ። እግዚአብሔርን ቃል የሚነቅሰው የእግዚአብሔር ቃል ውስጥ እግዚአብሔርን ሐሳብ እንደሚያገኝ የማይገባው ሰው ለብዙ ስህተት አልፎ ይሰጣል። ለብዙ ስህተት እኔ እውነተኛ ነገር ነው የምነግራችሁ። በጣም በርካታ እንደሳቱ የማቃቸው ሰዎች መጽሐፍ ቅዱሳቸውን አያውቁ አያጠኑት። ከእግዚአብሔር ቃል ጋራ ህይወት የላቸው። አራምባና ቆቦ ጥቅስ የተቀሰ ሰው ሁሉ መጽሐፍ ቅዱስን ያቃል ማለት አይደለም። ጆቫ ዊትነሶች ብትመለከቷቸው በተመረጡ ጥቅሶች ነው የተካኑት። ሲጀምሩ እምነቱን በተመረጡ ጥቅሶች ነው እነሱን ሲያነበንቡት፣ ዛሬም ሲመሰክሩ ሲደግሙት፣ ነገም ሲመሰክሩ ሲደግሙት፣ የት እንዳሉ ማን እንደሆኑ ከነቁጥራቸው ያቃሉ። መጽሐፍ ቅዱስ የሚያቆ ይመስላል አቁ። መጽሐፍ ቅዱስ የእግዚአብሔርን ቃል ማወቅ የእግዚአብሔርን ሐሳብ ማወቅ ነው። ክብር ለእግዚአብሔር ይሁን። መዝሙረ ዳዊትን ማንበብ ያአምልኮን እግዚአብሔርን የናፈቁ ሰዎች ያከበሩ ሰዎች በችግራቸው በመከራቸው እንዴት በእግዚአብሔር እንደተያዘ ነገራቸው እያነበቡ መመሰጥ። የእግዚአብሔር ቃል ያልማረከው ሰው የሚወደውን ሰው የማዳመጥ ከሆነ ወገኖቼ ፍቅር በኮሙኒኬሽን ነው። የኮሙኒኬሽን ብዙ ጊዜ በጋብቻ የሚመጣ ክራይሲስ እና ችግር ኮሙኒኬሽን ፕሮብሌም ሁሉ ኮሙኒኬሽን ላይ ነው ያለው። ሚስቶች እኔ እኮ አትሰማኝም ይላሉ ሴቶች ብዙ ጊዜ ወንዶችን፣ እና ወንዶች ደግሞ አይሰሙም። አው እነተም ምክንያቱም ገና ቲፕ ኦፍ ዘ ችግሩን ስናይ እንትላለን። ከእግዚአብሔር ጋራ እግዚአብሔር ኮሙኒኬት ሊያደርገን ይገባል። እግዚአብሔር ቃሉን የመገበን ቃሉን እየተማርን በጣም ማዝነው በጣም የሚያሳዝነው በዚህ ጊዜ ተፈጠረ ትልቅ ችግር ምን እንደሆነ ታቃላችሁ ወገኖቼ? መጽሐፍ ቅዱስን ምን ፈልገው ለምን እንደሆነ ታቃላችሁ? መጽሐፍ ቅዱስ በጣም የሚፈልገው በአሁን ጊዜ ለለተለት ችግር መጠገኛ እንጂ እግዚአብሔርን ሐሳብ ለማወቅ አይደለም። ውድ ወገኖቼ የእግዚአብሔርን ሐሳብ የእግዚአብሔርን ፈቃድ የእግዚአብሔር ምክር ለማወቅ መጽሐፍ ቅዱስን ማንበብ እንደ ፈቃዱ የምንጸልያቸውን ጸሎቶች ለማወቅ ይረዳናል። ክብር ለእግዚአብሔር ይሁን። ስለዚህ መንፈስ ቅዱስን የልጅነትን መንፈስ እንድናውቅ እግዚአብሔርን ለምነዋለን። በመንፈስ ለመመላለስ እግዚአብሔር ጸጋ እንዲሰጠን ለምነዋለን። መጽሐፍ ቅዱስን እናነባለን። እነዚህ ሁለት ነገሮች የሚለያዩ አይደሉም። ክብር ለእግዚአብሔር ይሁን። ስለዚህ መንፈስ ቅዱስ ሁልጊዜ በእግዚአብሔር ቃል እየተጠቀመ የእግዚአብሔር ቃል የእግዚአብሔር መንፈስ አለበት። እግዚአብሔር የተመሰገነ ይሁን። ማርቲን ሉተር ሲናገር ምን አለ መሰላችሁ? የሪፎርመሩ ማርቲን ሉተር ምን እንዳለ ታውቃላችሁ? የእግዚአብሔር ቃል የእግዚአብሔር መንፈስ ሰረገላ ነው አለ። የእግዚአብሔር መንፈስ በእግዚአብሔር ቃል እያደረገ ወደ ሰው ይሄዳል አለ። ክብር ለእግዚአብሔር ይሁን። ጳውሎስ ለጢሞቴዎስ በጻፈለት መልእክት ውስጥ የእግዚአብሔር መንፈስ ያለበት መጽሐፍ አለ። እግዚአብሔር ኮሙኒኬት ያደርጋል። እግዚአብሔር ያስተምረናል። ጆሮቻችን ይከፈታሉ። ያን ጊዜ ምን እንሆናለን? ዴቨሎፕ እያደረጋችሁ ትመጣላችሁ። መንፈሳዊ ሴንሳችሁ ይቀየራል። ነገርን በአይናችሁ ብቻ በጆሮ ብቻ አይደለም፣ ከእግዚአብሔር ቃል በመጣ መረዳትና ማስተዋል እይታችሁ ሁሉ ይቀየራል። ነገርን የምትተምኑበት መመዘኛችሁ ይቀየራል። እዚህ ቤተ ክርስቲያን በጣም የተለያዩ ሰዎች በተለያየ ጊዜ የተነገሩ ነገር አለ። አንድ አመት እዚህ ቤተ ክርስቲያን የኖረ ሰው ሌላ ቦታ ሄዶ ፊት ማረግ አይችልም ይላሉ። የምንማረው ትምህርት ይለውጣል። It really changes you. ይቀየራችኋል። የሚገርማችሁ የምትመገቡትን ምግብ የምትወስዱበት አወሳሰድ አስተሳሰባችሁን ይቀየራል። የከበረውንና የተዋረደውን ነገር እግዚአብሔር የሚወደውና የማይወደውን ነገር ሳታውቁት ስታውቁት አላችሁ። አንድ ጊዜ ልጃችን አኔል በጣም ትንሽ ይያለ አብረን ካንድ ወንድም ጋራ ከኢትዮጵያ ከመጣ ጋራ ይጆርኩና አንድ ስቶርስ ገብቼ ያነጋገርኩ ያዘው አልኩት። ከዛ አባት እኔ እናንተን ወደዛ ሄዱ ብሎናልና ና እንሂድ አለው። ሊፈትሸው ማለት ነው። የኔ አባት እንደዛ አይልም ተሳስተሃል አይልም አለው። እንዴ እኔ እኮ ትልቅ ሰው ነኝ እኔ እኮ የሱ እኮ ጓደኛ ነኝ። አይ ኖ የኔ አባት እንደዚህ አርግ አይልም አለው። ይሲ ልጆች እንዴት ነው ይሄን የሚያቆት? በመገለጥ ነው ያወቀው እ ከኔ ጋር በመኖር ነው ያወቀው። ከእግዚአብሔር ጋራ መኖራችን የሚታወቀው በእግዚአብሔር የእግዚአብሔርን ሐሳብ ምን ረዳስ ነው። ክብር ለእግዚአብሔር ይሁን። ይሲ ሌላ ነገር ሲመጣ የማወቅ ጸጋ ይኖረናል። የተለየ ነገር ሲመጣ የመረዳት ጸጋ ይኖረናል። እግዚአብሔር ይሄን ጸጋ ይስጠን። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ትምህርት ውስጥ እንግዲህ ወደ ፕራክቲካል ነገሮች ከመምጣታችን በፊት ፕራክቲካል ማለት ስለ ምልጃ ጸሎት እናያለን፣ ስለ መንፈሳዊ ውጊያ እናያለን፣ ለጸሎት እንቅፋት የሆኑ ችግሮችን እንመለከታለን፣ የጸሎት አይነቶችን እንመለከታለን እና መንፈስ ቅዱስ በመንፈሳችን ውስጥ የሚሰጠንን የጸለይን የሚያመጣቸው ምልክቶችን እንዴት እንደምንመለከት እናያለን። እግዚአብሔር የተመሰገነ ይሁን። ስለዚህ በእግዚአብሔር ቤት የጸሎት ስርዓት አለው። እግዚአብሔር በቤቱ በብሉይ ኪዳን እንደነበረው በአዲስ ኪዳንም ውድ ወገኖቼ እኛም የእግዚአብሔር ማደሪያዎች ነን፣ ቤተ መቅደስ ነን። ዝም ብሎ የሆነ ልማዳዊ ነገር አናደርግም። የእግዚአብሔር የቤቱ ስርዓት አለ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የሚያጸልየንን ጸሎት ስለ ጸሎት ስንመለከት ችግር አስጨንቆን የምንጸልየውን ጸሎት ብቻ ሳይሆን ከእግዚአብሔር በመንፈስ ቅዱስ በሚመጣ ጸሎት ነው አገልጋዮች የምንሆነው። ከመንፈስ ቅዱስ የሚመጣ ጸሎት እንዴት በመንፈሳችን ላይ እንደሚቀመጥ በጥቂቱ አካፈልኳችሁ። በዝርዝር ደግሞ እግዚአብሔር ሲሰጠን እንመለከታለን። የሰማችሁትን እግዚአብሔር ይባርክላችሁ። እንጸልያለን። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። አስቡ አባታችን ሆይን ስንጸልይ ሁልጊዜ እናስብ። አባታችን ስንል ማን ነው? ለኛ እግዚአብሔር ለኛ ብቻ ነው ለሌሎችም ነው? የነገርኳችሁን ዝርዝር ነገሮች በሙሉ ወደ ኋላ ሄዳችሁ ተመልከቱት። እያንዳንዱን ነገር አስቡትና አስተውሉት። ስለዚህ እግዚአብሔር አምላካችን ልናስተካክላቸው የሚገቡን ነገሮች ይሄ የምንለምነው አምላክ ማን እንደሆነ እያስተዋልን እየተረዳን እግዚአብሔርን እያዳመጥን እየተመረከትን ልንጸልይ ይገባናል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን፣ እናከብራለን። በእውነት በዚህ ቦታ ስምን ጠርተን ተሰብስበን ያስተማርከንን እውነት ሁሉ ጌታ ሆይ በሕይወታችን እንድናድግበት እንድንለማመደው እንድንኖርበት እንድትረዳን እንጸልያለን። የተሰጠን የልጅነት መንፈስ ያንተ መንፈስ እኛን ሊመራን ሊያሳድገን ጌታ ሆይ ካንተ ጋራም ህብረትን እንድናደርግ ምክንያት የሚሆንልን ቅዱሱ መንፈስ እንደሆነ እናስተውላለን። ጌታ ሆይ መንፈስ ቅዱስን ማዳመጥን ስጠን። መንፈስ ቅዱስን ማዳመጥን ስጠን። የእግዚአብሔርን መንፈስ ማዳመጥን ስጠን። መንፈስ ቅዱስን ልብ ማለትን ስጠን። ስንወጣ ስንገባ ጌታ ሆይ በውስጣችን ያደረውን የእግዚአብሔርን መንፈስ ልብ እንድንል እርዳን። አምላካችን የቃልህን ደጆች ክፈትልን። መጽሐፍ ቅዱስን የምናነብበት ምክንያት የጠበበ አይሁን። ጌታ ሆይ ለዕለት ዕለት ችግራችን አይሁን። የቃልህን ናፍቆት የቃልህን ረሃብ ስጠን። ቃልህን ስናነብ ጌታችን አምላካችን እግዚአብሔር በኢየሱስ ስም ለምንሃለን።
አንተ የምትለው ነገር ልብያልን ያደነቀን የተገረመን በቃል እየተወሰደን በቃል እግዚአብሔር እየተመሰጠን ጌታችን አምላካችን ለምንሃለን ቋንቋችን እንዲቀየር እይታችን እንዲቀየር ሚዛናችን እንዲቀየር አስተሳሰባችን ሁሉ እንዲለወጥልን እንጸልያለን። እግዚአብሔር አምላካችን መድኃኒታችን በኢየሱስ ክርስቶስ ስም ለምንሃለን እስከዛሬ በፊት በኖርንባቸው ሁኔታዎች ሁሉ በፊት ቀርበን በጸለይንባቸው ጊዜያቶች በመሳሳት ባለማስተዋል የተናገርነውን ሁሉ ይቀርበለን። እኛ ባንተ ፊት ለመቅረብ መቻላችን ላንተ እኛን ለዚህ ለማብቃት የቻልክበት የጸጋን የምህረትን ብዛት ማየቱን ትተን እኛ የከፈልነውን ዋጋ እናስባለን ይቀርበለን። እግዚአብሔር ሆይ እንዴት ያለ መታደል ነው በአምላክ ፊት መቆም በጸጋ ዙፋን ፊት መቅረብ የእግዚአብሔር ልጅ ኢየሱስን ስም እየጠሩ በፊት መሆን ትልቅ መታደል ነው። ጌታ ሆይ በዚህ እንዳንበድል አንደበታችንን ጠብቅ የልቦናችንንም ሐሳብ ሁሉ መልስልን። እግዚአብሔር አምላካችን መድኃኒታችን ሆይ አንተ ጋር በመምጣት በፊትም በመቅረብ ያገኘነው በረከት ጌታ ሆይ በትኛው መንገድ ተለክቶ እግዚአብሔር ሆይ በመስፈርት ይህ ነው አይባልም። ጌታ ሆይ ክብር ምስጋና ለስም ይሁን። ሉል እግዚአብሔር በዚህ ትምርት መንማረው ነገር የበለጠ እንድታሰፋልን የበለጠ እንድትጨምርልን ብዙ መገለጥና መረዳትም እንድትሰጠን እንጸልያለን። የምንማረው ሁሉ የሚያንጸን የሚቀድሰን ይሁን። ክብር ሁሉ ለስም ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ተነስተን እርስ በርሳችን በበረከት እንላያለን።